የበሰሉት ኩላሊቶች ተጎድተው የማጣራት አቅማቸውን እያጡ ነው።
በቅርብ ዓመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ህመም የምትሰቃይ ታዳጊ ወጣትን ህይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ፊልሙ ያስቃኛል። የፊልሙ ደራሲና አዘጋጅ አንተን ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ህመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊ ነው። ከአጋሮቹ ጋር ባቋቋሙት የኩላሊት ህመምተኞች እጽበት በጎ አድራጎት ድርጅት አማካኝነት ኢትዮጵያውያንን ህይወት ለማትረፍ የሚያደርጉት ፈተና የተሞላበት ጥረትን የተመለከተ አንተነህን ኪነጥበብን ለሰብአዊነት ማፍቂያ ከሚጠቀሙ ወጣት ከያንያን መካከል አንዱ አድርጎ ሊቆጥሩ ይችላል። የዛሬ ምሽት እንግዳችን ነው። ሌሎች መሰናዶችም ተካተዋል። የፊልም ባለሙያውና የበጎ አድራጎት አስተባባሪው አንተነህ ኃይሌና የኔ ቆይታ የተጀመረው ስላደረጋቸው ቀደምት የማስገንዘቢያ እንቅስቃሴዎች ይዘት ከሚያስረዳበት ነው።
በቅድሚያ ያው ከላምባ በፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበር እና ኢትዮጵያ ውስጥም እንግዲህ ፐብሊክ ዲያሊስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናደርግ ነበረ ከታማሚዎቹ ጋር። 2 ዓመት ያህል ከለፋ በኋላ ነገሩ እንደማይሆን ሲገባኝ እስቲ ይህን ታሪክ ለምንድን ነው ወደ ህዝብ ማላደርሰው ብዬ፣ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይህንን እውነተኛውን ታሪክ አገኘሁት። ከዶክመንተሪው ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ መነሻ ታሪኩ እሱ ነው። እኛ 2 ዓመት እዛ ውስጥ ሳሳልፍ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤው አልነበረኝም እና ታሪኩ ስላስደነገጠኝ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት፣ ምክንያቱም እኛ የለፋን ለብቻችን ምንም ሊሆን አልቻለም፣ ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው።
ፊልሙ እንግዲህ የኩላሊት ህመምተኛ የሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል። ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህሪያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው፣ የማይጠፋ ነው ይለኛል። እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ? ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎትህ? ይሄ ፊልም ቢያሳካ ያልከውን ግብስ አሳክቷል ወይ?
እውነት ለመናገር እንደው እኔም ካየሁት ስቃይ ትንሹን ነው ለህዝቡ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ለአይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀናንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ፣ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፐብሊክ ዲያሊስ ሴንተር ዋጋ አስከፈለን። የራስ የእኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ። ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው፣ ታሞ እስኪመጣም እንዲጠብቅ ሳይሆን ይሄም አለ እንዲል። ብዙዎቻችን ዝም ባለ አለም ውስጥ ስንኖር የሆኑ ሰዎች ካጠገባችን እየሄዱ ምን እንደሆነ አናውቅም ነበር እና ወደ ህዝቡ ለማድረስ ትልቁ አላማ የነበረው ቢያንስ እንደ ፊልም አይቶ ተዝናቶበት እንዲወጣ አልነበረም፣ የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ አስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው፣ ይወጣል ምናምን ያቆማል፣ ግማሹ ይወጣል። የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውጥቶ ኤስኤምኤስ ሲያደርግ ሳይ በጣም ነው ያለቀስኩት። እኔ ራሴ በጣም ደነገጥኩ፣ ይህን ያህል በቃ መልእክታችን አስተላልፈናል በሚል እና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋር እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር። መልሰው ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን እንዲደርስ አድርገናል። ህዝቡን በትክክለኛው ተረድቶናል ብዬ አስባለሁ።
አንተነህ እንግዲህ ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበር፣ ከአሁንም ነህ። እንደ ደራሲና አዘጋጅ የቻልኩትን አበርክቻለሁ፣ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበርስ በምን ደረጃ ላይ ይገኛል? የደራሲነት ስራዬን ጨርሻለሁ፣ ከዚህ በኋላ ደግሞ ሌላው ይተካ ያላልክበት ምክንያት ምንድን ነው?
እኔ እንግዲህ ያው ከመስራቾቹ ማለት ይቻላል ከታማሚዎቹ ውጭ ካሉት መስራቾች አንዱ ነኝ። ምክንያቱም ታማሚዎቹ ኦልሞስት 42 ሁሉም በዚህ ሰዓት ህይወታቸው አልፏል። መጀመሪያ ከነበሩት ውስጥ የቀረውት እኔ ነኝ። እንግዲህ በዚህ ጉዳይ ይህንን ሀሳብ ይዘው ከሚንቀሳቀሱት ውስጥ ማለት ነው። ይህንን ሀሳብ እኛ ያለምነውን ወይም ደግሞ እኔም መጀመሪያ የነበረኝን ህልም እፎይታ ሳልሰጥ ወይም ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ 9 ዓመት ሆኖኛል እንግዲህ እዚህ ጉዳይ ላይ ስሰራና በቦርድ አባልነትም በፈንድሬዚንግም ነው ማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ትልቁ አላማው ምንድን ነው? ታማሚዎች በስራችን አሉ። እነሱን ህክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን ምክንያቱም ድርጅቱ ውስጥ የሰራነውን ሆስፒታል ከመንግስት ጋር ተባብረን አስረክበናል። ሌላም ቦታ ላይ በየቦታው የተንቀሳቀስን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይደርስ እኔ እንግዲህ ከዛ ቦታ የመውጣቱን ማሳብ የለኝም። እንደ ፊልም ባለሙያ አይደለም የገባው እንግዲህ አሁን ያለሁበት ሁኔታ እና እንደ አንድ እዛ ውስጥ ኃላፊነት ወስዶ እንደሚሰራ ምክንያቱም ታማሚዎቹ ብዙ ተስፋ ያደርጋሉ። በየጊዜ ሳያቸው የሆነ አዲስ ነገር ይዤ እንዲሄድ ይጠብቃሉ እና ከዛ አንጻር በዛ መልክ ነው ያለው። አሁን ያለንበት የድርጅታችንም አቋምም በስራችን ያሉ ታማሚዎችን ቢያንስ በሳምንት ውስጥ ወጫቸውን በመጋራት ዲያሊሲስ እንዲያደርጉ የተወሰነ ቀን ጊዜ እንዲያገኙ እናደርጋለን። በቀጣይም ደግሞ ትልቁ አላማችን ምንድን ነው? ራሱን ችሎ ይሄ በጎ አድራጎት ድርጅት ከልመናም ወጥተን በየቀኑ ሚዲያ ላይ ወጥቶ መለመኑም ትንሽ አሰልቺ ነው እና ወደዛ ሀሳብ ሁሉ እየመጣን ነው። ግን ትቼ ማልወጣበት እንግዲህ የራሴው ስለሆነ ይህንን ሀሳብ ሰዎች ላይ ትቶ መውጣቱ ስለከበደኝ ነው።
አንስት ነው ሊኮኑ እነዚህ እቃዎች ዋጋ የሚኖራቸው እንትላለች
ሰዎች የሚኖሩት ለራሳቸው ቢሆን ኖሮ ሞተን እንደሞት ባልፈራ ነው ነበር።
ከላምባ ተረፍክ የምትለው ምን ነገር አለ? ጭራሽ መሐከል ላይም በህገወጥ መንገድ ተሰርቆ በኢንተርኔት ላይም ተሰራጭቶ ነበር።
እንደ ፊልም ስታስበው ላምባ ላይ ምንም ትርፍ በገንዘብ ደረጃ ትርፍ የለም። ግን ትልቁን የሰው ህይወት ተርፏል። ብዙ የሰው ህይወት ተርፏል። እኔ በበኩሌ በጣም ትርፋማ ነኝ ብዬ ነው ማስበው። ምክንያቱም አንደኛ ህልማችን በተወሰነ መልኩ እውን አድርገናል። ሁለተኛ ደግሞ ዛሬም ድረስ እንግዲህ እነዚህ ታማሚዎች በዛ ፊልም መነሻነት እንቅስቃሴዎች ጀምረዋል። ብዙ ሰዎች አዌርነስ አግኝተዋል። ኩላሊት ቢያንስ ትላንት ከነበረበት ይልቅ ሰዎች ወደ ውጭ ፊት ለፊት ወጥተው መረዳት የሚችሉበት ነገር መጥቷል። ከዚህ በላይ ትርፍ ያለ አይመስለኝም። ሌላው እንደ ፊልም ሰሪ እንግዲህ አንዳንዴ እንደውም ብዙ የሚደንቁኝ ነገሮች አሉ። እዚህ ሀገር ውስጥ እየኖርክ የዚህን ሀገር ችግር አለማየት አችልም። ምክንያቱም እኛ ማህበረሰብ ውስጥ ኖረህ ከማህበረሰብ ውስጥ ያለውን ችግር ነቅሰ ማውጣት አንደኛው ግዴታ ነው እና ፊልሞቻችንን ስታይ ደግሞ አብዛኛው ሁሉን መከራ የተሸከመ ህዝብ ምናሳየው አኗኗርና ምናሳየው ወጣ ያሉ ጉዳዮች እንዴ አንዳንዴ እዚህ ሀገር የለንም እንዴ እስኪባል ድረስ የሚያስወቅስ ነው። ፊልም ሰሪው ጋርና ብዙ ችግሮቻችን አሉ በየጓዳው የተደበቁ። ከዛ አንጻር ብዙ የቤት ስራ መስራት የሚጠበቅብን ይመስለኛል ሁላችንም። ምክንያቱም ስቃዮቻችን ብዙ ናቸው። ስቃዮቻችን መቅለል የሚችሉ ደግሞ እንዳደጉት ሀገራት እንግዲህ እነ ሆሊውድን ስታይ ሀገራቸውን በምን መልክ እያቀረቡልን ተጽዕኖ እየፈጠሩ ብዙ ለውጦች እያመጡበት ነው እና እኛም የተሸከምነው እንግዲህ እውቀት ይህንን ማድረግ ብንችል የተሻለ ነው ብዬ ነው ማስበው ከፊልሙ ጋር በተያያዘ።
አሁን እናንተ የጀመራችሁትን እንቅስቃሴ አድማጮች እንዲሁም ደግሞ በመላ ዓለም የሚገኙ የእናንተን እንቅስቃሴዎች በአጠቃላይ በጉዳዩ ላይ የሚደረጉ ርብርቦችን በምን መልኩ ነው መደገፍ የሚችሉት?
ዋነኛው መንገድ እንግዲህ እኛ ቀጥታ ታማሚዎቹን የምንረዳበት
በአካል መጥቶ መገኘት የፈለገ በዘውዲቱ ሆስፒታል ውስጥ የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ብሎ ቢመጣ ሊያገኘን ይችላል ሙሉ መረጃዎቹን። ከዛ ባሻገር ግን እነዚህን ህመምተኞች እንግዲህ ማገዝ የሚፈልግ ከኤፍዲሲኦ ብሎ በኢትዮጵያ ንግድ ባንክ 10091825559 ላይ ያቅሙን ያህል ቢያደርግ
አንደኛ ከስራችን ያሉ ታማሚዎችን በየሳምንቱ ለምናደርገው የዲያሊሲስ ወጪያቸውን የመጋራት ስራ ላይ ቢሳተፉ ትልቅ ነገር ነው። ከዛም ባሻገር ደግሞ የተለያዩ ህክምና የሚያስፈልጋቸው ወይም ደግሞ ለፕሮጀክቶቻችን የሚያስፈልጉትን ነገር ቢጠይቁን በስልክ ቁጥሮቻችን እኛ ሙሉ መረጃዎችን እንሰጣለን። ፕሮጀክቱንም የማየት እድል ይኖራቸዋል ብዬ አስባለሁ።
እንደ ፊልም ሰሪስ የመጪ ዘመን እቅድህ ምንድን ነው? ከአንተ ለወደፊት የምንጠብቃቸው ፊልሞች አሉ ወይ? በምን አይነት ጉዳዮች ላይ እንዲያተኩሩ ትፈልጋለህ? ጎን ለጎን ይህም ፊልም በመስራት ሂደት ውስጥ ከማትረሳቸው ጉዳዮች ወይም ክስተቶች መካከል አንዱን ብታጋራልን።
ያው እንግዲህ ወደፊት ብዙ እኔ ከሀገራዊና ከማህበረሰባዊ ይዘታቸው የወጡ ፊልሞች ለመስራት ብዙም ሀሳቡ የለኝም። አሁንም እዛው ላይ ነኝ ያለሁት ወደ ተከታታይ ድራማ እና እነዚህ ላይ ሀገራዊ ፋይዳ ያላቸው ነገር ለመስራት እንግዲህ አቅሜ በቻለው መጠን እየሞከርኩ ነው እየሰራውም ነው ያለሁት። ከላምባ ጋር በተያያዘ እጅግ ያው ብዙዎቹ ከባድ ናቸው። በጣም አስደንጋጭ ገጠመኞች አሉ። በተለይ የመጨረሻው ትዕይንት ሲቀረጽ እሷ የምትሞትበት እና ግሩሜ ወንድሟ የሚሰማበት ትዕይንት ላይ መሞቷን ሲሰማ የሚጮህበት ትዕይንት አለ። እየጮኸ በሚያለቅስበት ሰዓት ላይ ካሜራ አዘገጃጅተን እየጠበቅን ነበረ። ነገር ግን ትዕይንቱ ከቁጥጥራችን ውጭ ሆነ። በሰዓቱ ምንድን ነው የሆነው? ግሩሜ ሙሉ ለሙሉ በቃ ራሱን ወደ መሳት አይነት ነገር ሄደ። ለዚህ በዛ ሰዓት እንግዲህ የኔም ስራ አክሽን ወይም ደግሞ ከትያልክ እንደዚህ አርግ አድርግ የሚባልበት አልነበረም እና በቃ ያገኘነውን ምስል ነው የወሰድ ነው እንጂ በትወና ውስጥ ወይ ደግሞ እንዲያርግ እንዲያርታርክ ተብሎ አይደለም። መጨረሻ ላይ ግን በዛ ሰዓት እድለኛ የነበረው ከሁላችንም ግሩሜ ነበር። ምክንያቱም ታሪኩ ሁላችንም ውስጣችን ታፍነው ቀርቶ ነበር። ግሩሜ ግን በዛ ሰዓት በጮህና ባለቀሰ ሰዓት እርሙ እንደማውጣት አይነት ነገር ማለት ተሰምቶት የወጣውን እፎይታና ከዛ በኋላ ሲሄድ ያየሁት ግሩሜ በጣም ይለያይ ነበርና ሁሌ ከአይኔ አይጠፋም። ያ እንትን ከባድ ጊዜ ነበረ።
በርካታ አድማጮችና ተመልካቾች ፊልሙን ያዩት ይመስለኛል። አሁንም ደግሞ በዩቲዩብ በኩልም እንዲሰራጭ አድርጋችኋል። ተመልክተው የራሳቸውን ግንዛቤ የራሳቸውን እንቅስቃሴና ምላሽ እንደሚያደርጉ አስባለሁ። አንተን ኃይሌ እጅግ በጣም አመሰግናለሁ። ስላገኘሁ ደስ ብሎኛል። ቀሪ ዘመንህም በስኬት የታጀበ እንዲሆን በእጅጉ እመኝልሃለሁ። አመሰግናለሁ።
እኔም አመሰግናለሁ። እግዚአብሔር ያክብርልኝ ወንድሜ። The Voice of America, VOA.